ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
አድማጮቻችን፣ ክፍል ሁለት ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። በማስከተልም የታሪክ ብርዛ ለወኔ ይጣፍጥ ለአእምሮ አይተም በሚል ርዕስ ከዚህ ቀደም በሐማቱማ ቀርቦ የነበረውን ሰፊ ጽሑፍ አሰምተን የተክላላ ፕሮግራማችን ፍጻሜ ይሆናል።
ከሞያሌ አካባቢ ወደ ኬንያ የሚገቡ ኢትዮጵያውያን ስደተኞች ቁጥር ከጊዜ ወደ ጊዜ እየጨመረ ሄደ ሲሆን ባለፉት ሁለት ቀናት ብቻ ከመቶ በላይ የሚሆኑ ቤተሰቦች ወደ ኬንያ የገቡ መሆናቸውን የኬንያ የቀይ መስቀል ባለስልጣኖች ገልጸዋል። እነዚህ ስደተኞች በየካምፑ ተመድበው እርዳታ እየተደረገላቸው መሆኑም ተነግሯል። በተያያዘ ዜና የተባበሩት መንግስታት ድርጅት የስደተኞች ጉዳይ ለስደተኞች እርዳታ መስጠቱን የቀጠለ ሲሆን በቅርቡ በእርዳታ መልክ ከተሰጣቸው ቁሳቁሶች መካከል የወባ መከላከያ መረብ፣ ብርድ ልብሶችና የምግብ ማብሰያ እቃዎች ይገኙበታል። በተያያዘ ዜና የወያኔ ኮማንድ ፖስት በአገር ሽማግሌዎች አማካይነት ስደተኞች እየተመለሱ ነው የሚል ያሰት ዜና ያዘ መግለጫ ያስተላለፈ ከመሆኑም በላይ የተለያዩ ግብረሰናይ ድርጅቶች ውዥንብር እየነዙ ስለሆነ አስፈላጊው እርምጃ ይወሰዳል በሚል ዝቷል። በአዲስ አበባና በድሬዳዋ እንዲሁም በመላው ሀገሪቱ የአካባቢ ምርጫዎች ዘንድሮ በሚያዝያ ወር እንደሚደረጉ በሕግ የተቀመጠ ቢሆንም በተለያዩ ቦታዎች በሚካሄዱ የአመጽ እንቅስቃሴዎችን ተከትሎ በታወጀው የወያኔ አስቸኳይ ጊዜ አዋጅ ምክንያት ሊካሄድ እንደማይችል እየተነገረ ይገኛል። የምርጫ ቦርድ ተብየው ለምርጫ የሚሆን ዝግጅት ሁሉ አሟልቻለሁ በማለት ሲናገር የቆየ ቢሆንም የወያኔ አገዛዝ ገና ውሳኔ ያልሰጠበት መሆኑ ታውቋል። ብዙዎች ለስድስት ወር የታወጀው የአስቸኳይ ጊዜ አዋጅ ሲገባደድ በሚቀጥለው ነሐሴ ወር ሊካሄድ ይችላል የሚል ግምት እየሰጡ ቢሆንም ለሀገሪቱ ችግሮች መሰረታዊ የሆነ መፍትሄ እስካልተገኘ ድረስ ህዝባዊ የተቃውሞ እንቅስቃሴ ሊቀጥል ስለሚችል በአጭር ጊዜ ውስጥ የመካሄዱ ድል አነስተኛ ነው የሚሉ በርካቶች ናቸው። ከአንድ ወር በፊት ዳፓስቺ ከተባለችው የናይጄሪያ ከተማ በቦኮ ሐራም ከትምህርት ቤታቸው ተጠልፈው የነበሩ ልጃገረዶች የተለቀቁ መሆናቸውን የዜና ምንጮች ዘግበዋል። ከተጠለፉት 110 ልጃገረዶች መካከል 101 የሚሆኑት የተመለሱ ሲሆን በ9 መኪኖች ከሌሊቱ 8 ሰዓት ላይ ወደ ከተማ የገቡት ጠላፊዎች ልጆቹን መሃል ከተማ ላይ ዘርግፈው ሄደዋል። ልጆቹን የጠለፉት ግለሰቦች በቦኮ ሐራም ተገንጥለው የወጡ መሆናቸው የተደረሰበት ሲሆን ልጆቹ በሚፈቱ ጊዜ የትምህርት ሊሆን ይገባል፣ የውጭ ሀገር ትምህርት የተከለከለ ስለሆነ ወላጆች ልጆቻቸውን ወደ ትምህርት ቤት መላክ የለባቸውም ብለዋል። በሐውሳ ቋንቋ ቦኮ ሐራም ማለት ዘመናዊ ትምህርት የተከለከለ ነው የሚል ነው። የናይጄሪያ መንግስት ቃል አቀባይ ልጆቹን ለማስለቀቅ ምንም አይነት ካሳ ያልከፈለ መሆኑን ቢገልጽም በጀርባ በኩል በተደረገ ጥረት መሆኑን አልሸሸገም። የተፈቱት ልጆች የሕክምና ምርመራ እንዲደረግላቸው ሐኪም ቤት የገቡ መሆናቸውን ተናግረዋል። የሶማሊላንድ ፕሬዝዳንት ዘናሽናል በሚባለው የተባበሩት አረብ ኢማራት ጋዜጣ ላይ በእንግሊዘኛ በጻፉት ሰፊ ጽሑፍ በቅርቡ ስለ በረራ ወደብ ፕሮጀክት የሶማሊያ ምክር ቤት ያደረገውን የተቃውሞ ውሳኔ አውግዘው የፕሮጀክቱ ሥራ እንደታቀደ የሚካሄድ መሆኑን ገልጸዋል። በ440 ሚሊዮን ዶላር ዲፒ ኢንተርናሽናል በተባለው በተባበሩት አረብ ኢማራት ኩባንያ ሊገነባ የታቀደው የበረራ ወደብ የተጠቀሰው ኩባንያ ሶማሊላንድ እና ኢትዮጵያ የጋራ የአክሲዮን ድርሻ ያላቸው ሲሆን ይህ 1.2 ሚሊዮን ኮንቲነሮችን በአመት ሊያስተናግድ ይችላል የተባለ ወደብ ስራው በዚህ ወር ተጀምሮ በ18 ወራት ውስጥ ሊጠናቀቅ ይችላል ብለዋል። በጋዜጣው ላይ በተዘገበው ረጅም ጽሑፍ ፕሬዝዳንቱ ወደቡ ለሶማሊላንድም ሆነ ለአካባቢው የኢኮኖሚ ልማት ቁልፍ መሆኑንና በሀገሪቱ ያለውን 70% የደረሰውን ስራ አጥ ስራ ለማስያዝ ይረዳል ከማለታቸውም በላይ ፕሮጀክቱ በአካባቢው ለሚደረገው የፖለቲካ ለመረጋጋት አስተዋጽኦ ሊያደርግ ይችላል የሚል አመለካከት ሰንዝረዋል። ይህ አይነት ጠቀሜታ ሊያስገኝ የሚችለው ፕሮጀክት በሶማሌ ምክር ቤት ተቃውሞ የደረሰበት መሆኑን የሚያሳዝን ካሉ በኋላ ተቃውሞ ምንም አይነት የሕግ መሰረት የሌለው ከመሆኑ በላይ ሶማሊያ ለሶማሌላንድ ያላትን ጥላቻ ያሳያል ብለዋል። ሶማሊላንድ ከሶማሊያ ወንድማማችነት መንፈስ ለትልዳይ ስለምትችልበት ሁኔታ ለመወያየት ቀደም ብሎ የተስማሙ መሆኑን ገልጸው በሶማሌ በኩል የሚደረገው አፍራሽ እንቅስቃሴ ውይይቱን ለመሰረዝ ያስገድደናል ብለዋል። የብሩንዲ ፕሬዝዳንት እስከ 2027 በስልጣን ላይ ያቆያቸው የሚችለውን የህግ መንግስት አንቀጽ በውሳኔ ህዝብ ለማስቀየር ማሳወቃቸው በሀገሪቱ ውጥረት እንዲሰፍን ያደረገ መሆኑ ታውቋል። በሚቀጥለው ግንቦት ወር ይካሄዳል የሚባለው ውሳኔ ህዝብ ከፍተኛ ደረጃ እልቂት ሊካሄድበት የሚችለውን ግጭት ሊያስጨር ይችላል ተብሎ ይጠበቃል። ፕሬዝዳንቱ የስልጣን ገደብን ከሚቃወሙ የአፍሪካ መሪዎች አንዱ ሲሆኑ ውሳኔ ህዝብ እንዲጸድቅ ያቀዱት የህግ ረቂቅ ሰውየው እድሜ ልካቸውን በስልጣን ላይ ለመቆየት ካላቸው ፍላጎት የመነጨ ነው ተብሏል። ከሶስት አመት በፊት ለሶስተኛ ጊዜ በስልጣን ላይ ለመቆየት ያደረጉት ሙከራ ከፍተኛ የእርስ በርስ ግጭት ቀስቅሶ ከ1200 ሰዎች በላይ የተገደሉበትና ከ4000 በላይ ከሀገር የተሰደዱበት ሁኔታ ተፈጥሯል። በዋናው ከተማ የፕሬዝዳንቱን ሐሳብ የሚቃወሙ ሰዎች እየታሰሩ ሲሆን በገጠር የሚገኙ አስተዳዳሪዎች ውሳኔ ህዝቡን አይሆንም በማለት በአሉታዊ የሚሰጠው ድምጽ የሚደመሰስ መሆኑን የሚገልጹ ማስተራሪያዎች እየተሰራጩ መሆናቸው ታውቋል። 44 የአፍሪካ ሀገሮች የነጻ ገበያ ስምምነት የተፈራረሙ መሆናቸው ተገለጸ። በተፈረመው የነጻ ገበያ ስምምነት መሰረት የኢኮኖሚያቸው መጠን ከ2.6 ትሪሊዮን ዶላር በላይ ለሆነ ከአንድ ቢሊዮን በሚገመቱ ዜጎች መካከል ነጻ የሆነ የሰራተኛና የእቃዎች የአገልግሎቶች ልውውጥ ይካሄዳል ተብሏል። ናይጄሪያ በጥልቅ ማጥናት አለብኝ በማለት የስምምነቱ ፈራሚ ሳትሆን ቀርታለች።
አድማጮቻችን ለዛሬ ያለን ዜና በዚሁ ይጠቃለላል።
ዘመን አፍሪካ ታሪክ ያለ ሁሉም ለመጎነው አይደለም ይልቃሉ የተዋለ ደረ የተዛመደ ህዝብ መችለ
ለምን ንቅል አድርገው ንቅል አገምን ባበቅ ንቅል ሰላት ንቅል
ስሩን ከልዳግም እንዳይበቂ ርምርም ሰላትንርም አደርገው ርም አብሮን እንዳይገሩ ርምርም ሰላትንርም አደርገው ርም አብሮን እንዳይገሩ
የታሪክ ብረዛ ለወኔ ጣፍጥ እናምሮ አይጥም በሃማ ቱማ ያልነበረ ያርዳ የተባለ ይመስል ያልነበረ ያውራ የተባለ ይመስል የነነበር ኖሬ አገሪቷን ሞላት የነበረው ሳይሆን ያልነበረው በላት ያልነበረ ያፈርሳል የተባለው ቀርቶ መከራችን ሆኖ የነበሩት ማፍረስን ተያይዘው ታሪክን ሲበርዙና ሲያፋልሱ መመልከት በመግፍ ፈንታ ቆርስ ብሳ ሆኖብናል ወደ ኋላ ዞራችሁ ታሪኩን አትዩ የሚሉ ብቅ ማለታቸው ምስጢር አይደለም ይህን ባዮቹ ግን ትናንት ሳይሆን የዛሬ 100 ዓመቱን ያውም በሐሰት እየጠቀሱ ለመሬታችንና የዱር አራዊታችን በወራሪ አማራ ተበዘበዘ ጠፋ ብለው ወጣቶችን በተለይም አርሶ አደሮችን በሐሰት ታሪክ በርዘው ለጥበትና ለጥፋት ማሰለፋቸው የሚታወቅ ነው ወያኔና መሰሎቹ ከተመሰረቱ ጀምሮ የህዝብን እይታ ወደ ኋላ እየጎተቱ በማንሸዋረር ጥላቻን አራግበው መጓዛቸው የሚታወቅ ሐቅ ሆኖ ሳለ ዛሬ ወያኔነታቸውን ሳይሆን ከመለስ ጓደኝነታቸውን ሰረዝ የሚሉ ግለሰቦች ትላንት ለፈጸሙት ወንጀል ከህዝብ ይቅርታ መጠየቅ የማይችሉት ሸክም ሆኖባቸው ያለፈውን እርሱት ይሉናል ሌሎች ደግሞ ያለፈው ከተነሳማ ወንጀለኛ ሁሉ ከወያኔ ጎራ አይከዳምና ዘመን በላቸው ሲሉ ይማጸናሉ ታሪኩን የረሳ ስህተቱን ይደግማል ከመሆኑ ሌላ የወላጅ ገዳይን አባየማየ ብሎ መሳመንም ሊያስከትል ይችላልና ታሪክን እርሱ የሚለው ሰበካ ከቶም አይበጅም ይህ እንደ መግቢያ ይሁንና ታሪክ አይበረዝ የሚለውን መፈክር ዳግማስ ተጋባት ግዶኑ የሚገኘው በታሪክ ብረዛ የተጠቃውን የፈረደበትን ድርጅት ማለትም ኢሃፋን ለመከላከል ብቻ ሳይሆን ታሪካችንን ካልተጠበቅን ትግላችንም ሊደናቀፍና ለረጅም ጊዜ ለወያኔ ተገዥ ሆነን ልንቆይ ስለምንችል ነው ታሪክን ማስታወስ ሐሰት ሐቅን እንዳፍን ነቅቶ መከላከል ስንልም ቂምን እንደ ጽጌረዳ ተክል ውሃ እያጠጣን እናቆይ ለማለት አለመሆኑ ግልጽ ነው መርሳት ሌላ ይቅር ማለት ሌላ እንዲሉ ታሪካችንን መለስ ብለን ስናይ ህዝባችን ያለፈበት ሂደት ከነበረው ጊዜና እድገት ደረጃ ጋር ተዛምዶ መገምገም ያለበት መሆኑ መካድ የለበትም አጼ ቴዎድሮስን ወይም አጼ ምኒልክን በዛሬ መነጽር አይቶ ለማውገዝ መነሳት ትክክል አይደለም ስንል ደጋግመን አሳስበናል። በተለይም ገምጋሚና ወቃሾቹ ራሳቸው ዛሬ ባለንበት ምዕተ ዓመት የድሮ ጨለንቆ ያሉትን ባሶሳና በደኖ እያጀቡና በአርባ ጉቡ እያደመቁ እያየናቸው ከዚያም ሌላ ባልሆነና ባልተሰራ መሰረተ ቢስ ክስ ሲቀርብ ደግሞ አግባብ አይሆንም ማለት ይቻላል። ወያኔ ለአባላቱ ስለ ኢትዮጵያ ታሪክ ሲያቀርብ የነበረው ሐሰት ፍሬ ወለደ እንደነበር ሰምተናል። ዛሬ ከነ ወንጀሌ ንስሐ ባልገባም ኢየሱስ ተቀበለኝ ብሎ የሚቀባጥረው ታምራት ላይኔም እሄደን ብሎ በወያኔ ታቅፎ ሲዋርቅ በሻቢያ የሜዳ ራዲዮ ባጼ ምኒልክና በጀግናው አሉላ አባ ነጋ ላይ ሲያወርድ የነበረውን አሳፋሪና ውሸት አዘል ውርጅብኝ ዛሬም የምንረሳው አይደለም። በወያኔ ወንጀሎችም ቀጥተኛ ተባባሪ ሆኖ ሳለ አሌ ብሎ ይክዳል። ገንዘብ መስረቁ የአደባባይ ሚስጥር ሆኖ እያለ አይኑን በጨዋ ጥቦ ይክዳል። ድንቄም ሃይማኖት በኢትዮጵያ ወይ በፈረደበት አማራ ቀኝ ተገዛን ወይም አሁንም በዚህ መንገድ እየተገዛን ነው የሚሉትም ከታሪክ መጣላታቸው ግልጽ ነው። የተሳሳተ ዓላማና ተልእኮን ከግብ ለማድረስ ታሪክን ማዛባቱና መበረዙ ለሚመለከታቸው አስፈላጊ ነው። ወያኔ የኢትዮጵያን ህልውና ለመሸርሸርና ህዝብን ለመከፋፈል የህዝብን ታሪክ መበረዙ ያስፈልጋል። ሐቅን ተናግሮ ሊከፋፍል ስለማይችል አዲስ የሐሰት ታሪክ መፍጠር ነበረበት። በአሁኑ ጊዜም ሳይታክት ይበርዛል ይከልሳል። ግራዚያኒ መንግስቱ በጊዜው ኢህአፓን ከህዝብ ለመነጠል ሐሰት በሐሰት ከምሮ ድርጅቱን በመወንጀልና በመክሰስ የነዛው ሁሉ ዛሬም ባንዳንዶች እየተስተጋባ መሆኑ ይደመጣል። ውሸት ሲደጋገም እውነት ይመስላል ያለው የሂትለር የፕሮፓጋንዳ ኃላፊ እሱም ዶክተር ነበር። ደቀ መዝሙሮች ዛሬም ብዙ ናቸው። በተለይ በአማራው ህዝብ ላይ ጠባቦች በየፊናቸው የረጩት የሐሰት ቅስቀሳ ባያሌ ፈረንጆች አሁንም እየተስተጋባ ነው። መጥፎ ወሬ ይበራል መልካሙ ይተኛል ብለዋል ወላጆቻችን። መልካሙ ከተኛ ግን እስኪነቃ አገርን መቀማት ይከተል ይችላል። ታሪኩን የረሳ ቅርሱን የዘነጋ የሞተለትንም ያልሰጠ ምስጋና ጠላት ይገዛዋል ባሪያ አርጎ ቀጥቅጦ ማን ሊያዝንለት ይሆን እሱ ራሱን ጥሎ። ስለዚህም ታሪክ አይበረስ ስንል አገርን የመከላከል እርምጃ መሆኑ መታወቅ አለበት። ታሪክ አይበረስ ብለን ስንነሳ ደግሞ አንዳንዶች ጥላቻ ነዛችሁ፣ ምሁራንን ዘለፋችሁ፣ ታዋቂ ገሌን ደፈራችሁ ብለው በመወንጀል ብዕራችሁ ይንጠፍ፣ ጉሮሯችሁ ይዘጋ፣ ምላሳችሁ ይታጠፍ ይሉናል። ከምቧጮ ለሰሩት ታቦት ይሁን ጣዖት ሁሉ ስገዱ ባይ ናቸው። ታሪክ ሲበረዝና በደም የተገኘ ቅርስ ከትቢያ ሲጣል ዝም በሉ መቼም ማንም ንቁ ዜጋ ሊቀበለው የሚችል ግሳጼ ወይም ምክር ሊሆን አይችልም። በተለይ በአሁኑ ጊዜ የወግ አጥባቂነን በሚል ሽፋን ኢትዮጵያዊነን በሚል ጭምብል የትውልድን ተጋድሎ ሊያደባዩና የመጪውንም የትግል ይዘትና አቅጣጫ ሊያስቱ የተነሱ በዝተው እያለ ከሁሉ በፊት ግን ምሁር ስንል በሆነ የፈረንጅ ትምህርት ቤት ፊደል ቆጥሮ ዓመታት ቆጥሮ ታርጋ የተለጠፈበትን ወይም የምስክር ወረቀት የተቀበለውን ማለታችን እንዳልሆነ መታወቅ አለበት። መማር ራሱ አጉል ጥንቆላ ከመሆን ላያልፍ እንደሚችል መለስም ባለ ዲግሪ ነውና ያየነው ነው። መማር ለጠባቦች መንጋ በሎሌነት አድሮ በወገን በሀገር ላይ መጨከን ከሆነ ይቅርብኝ ልደንቆር ይቅር ባልማረው ተማረ የተባለው ሰው መሆን ካቃተው የተባለውንም እንድንደግም ይጠይቀናል። ምሁር ስንል አዋቂ ከሆነ አዋቂነት ደግሞ ቢያንስ ሐቀኝነትን ማጠቃለል አለበት። ለሆድ ሳይሆን ለአገር ጥቅም ቅድሚያ መስጠት፣ ሐቅንም በተመለከተ ደፋር መሆን፣ አገር ወዳድ መሆን፣ ሐዋርያ አርአያ መሆንን ይጠይቃል። በኢትዮጵያ ተጨባጭ ሁኔታ ሞር የምንለው የጋን መብራቱንና ከትግል ርቆ ውሃ ገብቶ ያው የአባይ ሳይሆን የዋሽንግተን ፖቶማክ ውስጥ የሚያለባውን ሳይሆን ያገርና የህዝብን ሰቆቃ ሰምቶ አለሁላችሁ የሚለውን ነው። ስንቷቅ ኢትዮጵያዊ አራሽ ሆኖ ባዕድ አገር ታክሲ ነጂ ዘረኛ ሆኖ በኢትዮጵያ አንገቱን ደፍቶ እየኖረ መሆኑን እናውቃለን። አንድ ጀግና ትውልድ ለአገር ብሎ ሲዋደቅና መስዋዕትነት ሲከፍል በቦታው ያልተገኙ ዛሬ ተመልሰው ያንን ትውልድ ሊቀጠቅጡ ዘመቻ ሲከፍቱ በዝምታ ልናልፍ አይጠበቅም። ስለዚህም ሁሉን በተለይም ቀንደኛውንና መድረክ አጣባቢውን በየስሙ ከነ ታሪኩ ጠፍሶ አጥዋሽ ታሪክን አትበርስ የህዝብን ቅርስ አታቆሽሽ ማለት አለብን። ይህ የሚያስቆጣቸውና ቅር የሚያሰኛቸው ካሉ ይቅርታ ልንጠይቃቸው ባይጠብቁ ይሻላቸዋል። ዛሬ ባህላችን ለባርነት አመቻቸን ብለው በደፈናው በድፍረት የሚናገሩት ፕሮፌሰር መስፍን ለዚሁ የብረሳ ዘመቻ ዋና አቀንቃኝ ሆነው ቆይተዋል። ለረጅም ጊዜ በአክብሮት በሚይዛቸውም ለታገል የተማሪዎች ጋዜጣ አማካሪ አልሆንም ብለው ያኔ ጥንት ካስገረሙን ጊዜ ጀምሮ የአሜሪካንን ፖለቲካ ደግፈው ክርክር ከገጠሙን ከያኔ ጀምሮ ደርግን ስልጣን ለሲቪል አትልቀቅ ብለው ካስጠነቀቁና ጠመንጃው በጅ ነው ብለው መከሩ ከተባለ ጊዜ ጀምሮ የሽማግሌ መንግስት በሚል ፈሪጥ ደርግን በመጨረሻ ለወያኔ ለማዳከምና ለማመቻቸት የተጫወቱትን ሚና ስናጤን እነ ፕሮፌሰር አስራት ለግንጠላ እጅ አንሰጥም ብለው ጸንተው ሲቆሙ እሳቸው ከመለስ ዜናዊ ጋር ተሞዳምደው ልጆቼ ወዘተ ብለው መክረው ኢዲያቅን ደም የጠማው ብለው አውግዘው ኢሕአፓ በነጭ ሽብር ለፍርድ ይቅረብ ብለው በወያኔ ተይዘው የጠፉትን የኢሕአፓ መሪዎችና አባሎች ጉዳይ ባነሳ መብረቅ ይምታኝ ብለው በሰላማዊ ትግል አባወራነት ሽፋን ጸረ ወያኔውን የትግል ሙከራ ሁሉ አውግዘው ቅንጅትን በመከፋፈል ሚናቸውን ተጫውተው ወዘተ ወዘተ ያደረሱትን ተከታታይ ጉዳት ስናይና በተለይም እሳቸው ጠባይ አሳምረው ከደርግ ጋር ተቻችለው ሲኖሩ በግብ የተረሸነውን ወጣት ትውልድ ነጋ ጠባ ሲያወግዙ ስንሰማ አልበስቶም ፕሮፌሰር መስፍን ዝም አይነት ዝም ዶክተር በቃ ልንላቸው ይገባል። የታገለውንና እየታገለ ያለውን በማውገዝና በማጥቃት እሳቸው ወደዱትም ጠሉትም ሚናቸው የህዝብን ትግል ማዳከም መሆኑን መንገርና የተያያዙትን የታሪክ ብረዛ ለባርነት ያመቻቸን ባህላችን ሳይሆን በቅድሚያ የሳቸው አይነቱ አፍራሽ ቀስቀሳና ድርጊት ነውና አቁሙ ማለት ተገቢ ነው። እሳቸው መባልን በራሳቸው ተጻረውታልና በሰልፋቸው መሰረት ሊመዘኑ ያሻል። ፕሮፌሰሩን ጣዖት ያደረጉ እየየን ባያቀልጡ የምንገረም አንሆንም። ሩቅ አገር ያስዋሻል እንደተባለው ሌሎችም በዚያ ትውልድ ላይ ከመዝመታቸውና ታሪክን ከመካዳቸው ባሻገር ዛሬም ትግሉ ቀና መንገድና መሰረት እንዳይዝ አወቅን ብለው ሎሌነትን እና ውዥንብርነትን ይሰብካሉ። አንድ ሰሞን ስልጡን ፖለቲካ በሚል ሽፋን ጸረ ወያኔውን ትግል በእጅ መስጠት ሊፈርጁ የሞከሩ እንደነበሩ እናስታውሳለን። በዓለም አቀፍ ደረጃ በፊልም ሰሪነታቸው የታወቁት አቶ ኃይሌ ገሪማ በቅርቡ ያበረከቱት ጤዛ የሚለው ፊልማቸው በዓለም አቀፍ ደረጃ አድናቆትና ሽልማት ያገኘ መሆኑ ይታወቃል። ከዚህ ተያይዞ ግን የሰጧቸው ልዩ ልዩ ቃለ መጠይቆች ለአዲስ አበባው ፎከስ መጽሔት፣ ለፌስፓኮ ወዘተ ግን ያን የታገለውን ትውልድ በአገር አጥፊነት የሚወነጅል ነው። ስለ ቀይ ሽብር የማውቀው የለም ቢሉም ስለማያውቁት የምኒልክና ጣይቱ ፍቅር ግን ፊልም ልሰራ እፈልጋለሁ እያሉ ፊልማቸው ያን የቀይ ሽብር ሰለባ የሆነውን ትውልድና ድርጅት ያፍቸለችላል። ትግሉና ሽብሩ ሲካሄድ አሜሪካ የነበሩት አቶ ኃይሌ በዚህም ፊልማቸው ቢሆን የታገለው ትውልድን መስዋዕትነት ስህተት ብለው የተሳሳተ ግንዛቤን ለአዲሱ ትውልድና ለባዕዳን ያስተላልፋሉ። ፖለቲካ ልድም ፖለቲከኞች ሁሉ ውሸታሞች ናቸው። ፈሪ ነኝ ጠመንጃ መያዝና መተኮስ አልወድም ወዘተ በሚል መልሶችን የሰጡት አቶ ኃይሌ ገሪማ ያን ያልፈራ ትውልድ ግን የባዕድ ሪዮትን ይዞ ኢትዮጵያን ሊያጠፋ ታገለ ብለው ያወግዛሉ። ባለፈው ፊልማቸው ጎንደር ተጉዘው ህዝብ ዘመድን ሲጠይቁ ኢህአፓ ተብሎ እገሌ ተገደለ ሲሏቸው በታች በእንግሊዝኛ ሲተረጉሙ ኢህአፓ የተባለውን ሳይጽፉት ሲያልፉም ታዝበናል። ጭፍን ጥላቻ ለምን? የትውልድ የተሰዋው አገሩን ጠልቶ ነው ብሎ መዋሸት ለምንስ አስፈለገ? ሀገር ከጠላ ህይወትን ለምን ሰው ይገብራል? ያ የኔ ቢጤ ሁሉ ጥቅም አግኝቶ ድርጅቱንና ትውልዱንም በሐሰት መክሰሱ ለምንድን ነው? ታሪኩን ካላወቁ ለማወቅ መጣር አይሻልም ነበር? ለራሱ አያውቅ ሰው አይጠይቅ ከመባል ያድን ነበር። አቶ ኃይሌ ከኢትዮጵያ አንጻር ሲገመገሙ ታሪክን የሚበርዙና ለሐቅ ተገዥ ያልሆኑ ጀግናን ወቃሽ ናቸው። በእሳቸው አይነት ደግሞ በካናዳ ነዋሪና ዜጋ የሆነ ነጋ መዝለቂያ የተባለ ጸሐፊ በካናዳ መንግስት ሽልማት ባገኘበት ግን እሱ ሳይሆን አንዲት ፈረንጅ ጻፈችው በሚል ውዝግብ በተነሳበት የእንግሊዝኛ መጽሐፉ የህይወት ታሪኬ ብሎ አደራ እንዳስቁ ፈጠራውን ቢያቀርብም ለለውጥ የታገለውን ትውልድ በጅምላ የምሁር ወንበዴ ኢንተሌክቹዋል ታግስ ብሎ ከማውገዙ ሌላ በጅጅጋ ኢህአፓ አባል ሲመለምል አንዱን ይመጣና አባል ሁን ተብለሃል ሲል አልፈልግም ካል ወዲያው በጥይት ይደፋል ሲል ዋሽቷል። ይህ በተጨባጭ በትግል ያልተሳተፈና ያልጻፈውን መጽሐፍ ጻፍኩ ብሎ ለቅሌት የተጋለጠ ግለሰብ አጼ ምኒልክንም በጭፍን መንቀፍና ይህን ሁሉ ውሸት ማቅረብ የተገደደው እንኳን ኢህአፓ ኢሰፓም ቢሆን አባል ካልሆንክ ብሎ በዚያው ሲረሽን አልሰማንም፣ በትግሉ ጊዜ ሚናው ባዶ በመሆኑ አማራ በምዕራብ ሶማሊያ ነጻ አውጪ ግንባር ገብቶ ታገለ የሚለውን ቀልዱን ትተን ሀፍረቱን ለመደበቅ ሳይሆን አይቀርም ብሎ መገመት ቢቻልም ጥፋቱ ግን በቀላሉ የሚታለፍ አይደለም። ሌላ ቅጥረኛ ፈረንጅ ፒተር ሽዋብ የተባለም ደርግን ለመደገፍ ሲነሳ በዚያ ታጋይ ትውልድና ኢህአፓ ላይ ያሰራጨውን የፈጠራ ወሬና ክስ የምናስታውሰው ነው። የኢትዮጵያን ታሪክ በተመለከተም የኤርትራ እንቅስቃሴን ደገፍን ያሉ ባዕዳን ጸሐፊዎች የሽንድለር ሊስት የተባለውን ታዋቂ መጽሐፍ የጻፈው ቶማስ ኬኔሊ፣ ዳን ኮኔል፣ ሟቹ አብዱራህማን ባቡ ወዘተ ኦነግን ደጋፊዎች እነ ፒተር ኒግሊ፣ የጀርመን ቄሶች ሱዛን ሆሎኮምፕ ወዘተ የወያኔ አፈቀላጤዎች ሁሉ የጻፉትና ያሰራጩት አባይ ደረቀ ሐሰትና የታሪክ ብረዛ በጣም ብዙና ጎጂም ነው። ለብዙዎቹ መልስ ለመስጠት በየጊዜው የሞከርን ቢሆንም ግዳጁን ተካፋዮች በማነሳቸው ስራው ገና አልተሰራም። የሀገር ታሪክ ሲካድ አሌ ብሎ ከመነሳት ይልቅ በራዦቹን ማጀብና በዚያ ትውልድና በታገለው ድርጅት ላይ መዝመቱ የተመረጠ ይመስላል። በአሁኑ ጊዜ ታሪክን በማጣመምና በዚያ በታገለ ትውልድ ላይ በመዝመት ግንባር ቀደሙን ቦታ የያዙት በዚያ ትውልድና በኢህአፓ ላይ ወንጀል የፈጸሙት መሆናቸው የሚታይ ነው። በአንድ በኩል ከማንም በላይ ኢትዮጵያን አፍቃሪ ባህሏን ወዳጅ ሆነው በመቅረብ እና ጭራሹንም ጨርቃቸውን የጣሉ ወግ አጥባቂዎች ሆነው በመለፈፍ ያ ትውልድ የባዕድ ርዕዮት አምጥቶ አገርን ጎዳ፣ ፍጅት አመጣ ብለው ይከሳሉ። ያ ትውልድ የተፈጀው በአረመኔው ደርግ አገዛዝ ሆኖ ሳለ እነሱም ራሳቸው የዚሁ አገዛዝ ነፍሰ ገዳዮች ወይም ታጣቂ ካድሬዎች እንደነበሩ እየታወቀ ከመቅጽበትም ከአጼው አገዛዝ ደጋፊነት ወደ የቀይ ቀይ ማርክሳዊ ሌኒናዊነት ተቀየርን ብለው ሲምሉ ያልተደመጡ ይመስል አንዲት የንስሐ ቃል ሳያሰሙ አጥፍተን ነበር ሳይሉ ያን የፈረደበትን ትውልድ በቃልና በመጽሐፍ ይወነጅላሉ፣ በየድረገጹ ያብጠለጥላሉ፣ በፓልቶክ መድረካቸው ይከሳሉ። የነዚህ አይነቶች ታሪክ በራዦች ዋና ምሳሌ የደርግ ኢሰፓ ታጣቂ ካድሬ የነበሩት ፕሮፌሰር መሳይ ከበደ ናቸው። ስማይ ጠሬ ነፍሰ ገዳዮች፣ ጨካኝ ካድሬዎች፣ ንጻርምጫ አራማጆች ወዘተን ደግሞ ዛሬ በየብሔረሰቡ ድርጅት ሳይቀር ገብተው ቢደበቁም ይከሱ ሲወራጩ ማንነታቸውን ማጋለጣቸው አልቀረም። ዝምታም ጸጸት ነው ቢባልም እነዚህ ጉዶች በእነሱ ብሶ ከጭፍጨፋቸው የተረፈውንና አዲሱን ትውልድ በታሪክ ብረዛ ሊያቆስሉት ይጥራሉ። ድሮ የተማረ ለሀገር ይጠቅማል፣ ያኔ የተማረ ወገኑን ይረዳል። የዘንድሮ ትምህርት ግቡ ተለውጦ ተምሮ ማደንቆር ሆናሉ ተልእኮ። ክለኞቹ ለየት ባለ መንገድ ታሪክን እየበረዙ ያሉት ደግሞ ቀደም የፖለቲካ ታሪክ ጭራሽም የሌላቸውና ከየፈረንጁ ዩኒቨርሲቲ ዲግሪ ተረክበናል በሚል ለስማቸው ቅጽል ለጥፈው አሊያም ስማቸውን ሳይቀር ፈረንጅኛ ቃና ሰጥተው ፖለቲካ ሊያስተምሩን የተነሱትና ገና ሃ ሲሉም በዚያ ትውልድ ላይ መዝመቱን የመረጡት ናቸው። እነዚህ ብዙዎቹ የሀገራቸውን ታሪክ ጠንቅቀው ያላወቁ፣ የተካሄደው ትግል ምን ይዘት እንደነበረው ያልተረዱ፣ በጸረ ወያኔው ትግል የተከፈለውን መስዋዕትነት ሊያከብሩ ቀርቶ ሊያወግዙ የሚዳዳቸው ስለ ወያኔ ማንነት ከግልጽ ነባቢትና የታባቱ ባሻገር በሚገባ የማያውቁ አሜሪካ ነጻ ያወጣናል እንጸልይለት እንለምነው ባዮች ካለፈው ተመክሮ ለመማር ቅንጣትን ፍላጎት የሌላቸው አገር አገር ቢሉም ፈረንጅ አምላኩ የሆነ የባዕድ ገደል ባምቢቴዎችና የኔ ቢጤውን ብዙሃኑን ህዝብን የሚንቁ ምርጥነት የሚሰማቸው ግብዞች ናቸው። ሳያውቁ የሚጠሉ ናቸውና ያን ትውልድ ማውገዙን ስራዬ ብለው ተያይዘውታል። አዲስ የሰለጠነ ፖለቲካን እናሰፍን ነው። ማህይማን ሁሉ አድምጡን። ከስሙ በፊት ማዕረግ ቅጽል ያለጠፈ ከአጸደ መቅደሱ ይውጣ፣ ለዘላለም ዝም ይበል ወዘተ ይሉና ጸሎትና ምለላ አሜሪካ ውጭ ጉዳይ ሚኒስቴር በርከክ ብሎ አድህነነ ከማቱ ሰውረነ በምረቱ በቡሽ ዛሬ ደግሞ ኦባማ ሆኗል መሰል መድኃኒቱን እንደ መፍትሄ ያቀርባሉ። ዝብርቅርቅ ፖለቲካቸው ከሰላማዊ ትግል እስከ ጸሎትና ጭፍን ፍቅርን ያለውን አቅፎ ጠላትን ጠላት ማለት ተስኖት ሲባዝን ለአረመኔ ወያኔ ሰለባ ሆኖ ህዝብንም ያስጠቃል። ታሪክን መካድ፣ በደም የተገበየውን ተመክሮ ማቅቸልቸልን ትተው ግብዝነትን በትሑትነት ተክተው በነበረ፣ ያልተማረና ድሃ የሚሉትንም ህዝብ መናቁን ትተው በነበረ፣ አሜሪካና ባዕዳንን መለመኑን ትተው በህዝባቸው መመካትን ተምረው በነበር፣ ትግላችን በተደጋጋሚ ለወያኔ ሰለባ ባልሆነ ነበር። ተንበርክኮ ጸሎት ተነጥፎ ልመና ለአምላክ ከሆነ እንጂ ለሰው ማይሰራ፣ ጎንበስ ያሉለት ሰው ልመና የበዛበት መርገጥ መቅበር እንጂ ማዘን አይመጣለት የሚለውን ጎህ ሲቀድ የተረዳው ትውልድ ግን ጠላትን ታግሎ አለፈ፣ ታሪክን ጻፈ እንጂ ራሱንም አገርንም አላዋረደም። ማን ያውራ የነበረ ብለን ደጋግመን ላልነበሩት ግን ትረካ ለሚቀናቸው ልናሳስብ እንደሞከር ነው። ያ ትግል መሬት ላራሹ ዴሞክራሲ ለህዝብ ብሎ የተነሳው በባዕዳን ተቀስቅሶ ወይም ስርዓት አልበኝነት ተጠናውቶት ወይም ያኔ አገዛዙ ይል እንደነበረው ጃንሆይ ያበሉት ቲማቲም እንቁላልና ብስኩት አጥግቦት አልነበረም። የጋሪና ፈረሱን ቦታ የሚቀያይሩ ያ ትውልድ የባደር ህይወት በመጀመሪያ ያዘ ሲሉ፣ ሐቁ ግን ያ ትውልድ በአገሪቷ የነበረውን ኋላ ቀር ስርዓትና ግፉን ሲገነዘብ ላስተማረው ህዝብ መብትና ክብር ሊታገል ከወሰነ በኋላ ነው ወደ መንገድ መሻቱ የተሰማራው። ለባድ ህይወት ሎሌ ሆኖ አገር ሊበጠብጥ የተነሳ ሳይሆን ለብዙሃኑና ለአገሩ በመቆርቆር አፋኙንና ብዙሃኑን ቂሰኛና ሁለተኛ ደረጃ ዜጋ አድርጎ ይበዘብጥ የነበረውን ስርዓት ሊያስወግድ የተነሳ ነበር። ሲነሳም መሬት ላራሹ ድህነት ወንጀል አይደለም፣ አርሶ አደሩ በግብር አይወገር፣ የህዝብ ዴሞክራሲያዊ መብት ይከበር ብሎ ተነሳ እንጂ ሌላ ከሀገርና ወገን ጥቅምና ፍላጎት ጋር የተቃረነ መፈክር አንግቦ አልታገለም። እንከተካቴው ድጋፍ ያገኘው ይሐባም የህዝብን ድጋፍና ፍቅር ያተረፈው የህዝብ ጥያቄን አስቀድሞና አንግቦ በመነሳቱ ነው። በዚያን ወቅት ቀርቶ ዛሬም ቢሆን ለውጥን ፈላጊ ኃይል ስርዓቱን ከአሜሪካ ሊያገኝ ይችላል የሚሉ የኢትዮጵያን ታሪክ ችግርና መፍትሄን በተመለከተ በቂና ጥልቅ ግንዛቤ ያላቸው ናቸው ማለት ለኛ ያስቸግረናል። በመሆኑም ያ ትውልድ አገሩን ወዶ ህዝቡን አፍቅሮ እንደዛሬዎቹ አስመሳዮች ሆዱን ሳያስቀድም እንደዛሬዎቹ ፈሪደናቶች በፍርሃቱ ሳይሸነፍ በጀግንነት መስዋዕትነትን ተቀብሏል። እምነቱ ለሀገሩ መፍቴ መንገድ ሆኖ አገለገለው እንጂ በተጨባጭ የምናቀው ታሪክ ያ ትውልድ ማንንም ሆነ ምንን ከሀገሩና ከወገኑ አላስቀደመም ብሎ ይመሰክራል። ያፓም ቢሆን ከሀገሩ በፊት ባዳንን ወይም ውሱን ድርጅታዊ ጥቅምን አስቀድሞ በነበር ምናልባትም የስልጣን ባለቤት ሆኖ ዛሬ ህዝብ ላይ በተፈናጠጠ ነበር። የኤርትራን ቅኝ ግዛትነት ተቀብሎ በነበር ደርግ ለስልጣን ሲያባብለው እሺ ብሎ ባንዳነትን መርጦ በነበር ቻይና መንግስቱ ኃይለማርያምን ስትደግፍ ቻይናን ተከትሎ ትግሉን ቢያቆም ወያኔ እንዳደረገው ሁሉ ሰፊ ኢትዮጵያ መሬት የምዕራብ ሶማሊያ ነው ብሎ በመፈረም የዚያድ ባሬን ድጋፍ ያገኝ ኑሮ ሱዳን ያዘዘውን ሁሉ እንደ ወያኔ ተቀብሎ ድልድይ ማፍረስ የሱዳን ተቃዋሚዎችን አሳልፎ መስጠት ያገር ዛፍን ማስጨፍጨፍ ወዘተ ተገኝቶ በነበር ወያኔ በአሜሪካ ትእዛዝ ረሃብተኛውን ወደ ሱዳን አጓጉዞ እንዳስፈጀውና ለስንዴና ዶላር እንደቀየረው ሁሉ አሜሪካ ሲያዘው ያገርና የህዝብን ጥቅም አሳልፎ ሰጥቶ በነበር የዛሬ ፖለቲከኞች እንደሚሉት ግትርነትን ትቶ ብልጥ ቢሆን ኑሮ ለሊቢያው ጋዳፊ ኢትዮጵያ አረብ አገር ናት ወደ አረብ ሊግም እናስገባታለን ብሎ ቃል ቢገባ ኑሮ ምናልባትም ለስልጣን በበቃ ነበር። ግን በኩርናውን ሽጦ ለስልጣን ቢበቃ ለህዝብ የሚበጅ ኃይል አይሆንም ነበር። ይሐባ ደግሞ ለህዝብ ስርየትና ለዲሞክራሲ መስፈን እንጂ ለራሱ የግል ጥቅም ስላልታገለ የካዲን ምርጫ መቼም አልተቀበለም። አቀኛ ታሪክን ስንቃኝ ያ ትውልድም ሆነ ይሐባ በየትኛውም ጊዜ ለስልጣን ሲሉ ለግል ጥቅም ሲሉ ፈርተውና ተርበድብደው አገራዊ ቃል ኪዳናቸውን አላፈረሱም። ለባዕድ ሀያል ሆነ ለአገር ውስጥ እብሪተኛ አገዛዝ አላጎበደዱም። ታግለው ተሰው እንጂ ይህ ነው ዋናው ሀቅ። የዛሬዎቹን የታሪክ በራጆች ከትላንቱ ጀግና ትውልድ የሚለየው ግፍ ያስችላል ሲባል ዘመኑ አለፈና ሞት ይሻለኝ ማለት ከምላስ ጠፋና ተጎንብሶ መጫን መወቀጥ መረገጥ ተወዶ ታቀፈ ተመርጦ መሰንበት። የህዝብ አብዮት በምርጥ መኮንኖች ተቀምቶ ፋሽስታዊው ጽልመት በሀገር ላይ ሊሰፍ ቀና ቀና ሲል ይሐፓ ከጭቁኖች ጋር ሆኖ ሊታገል ሲነሳ ለብሪተኛው የመኮንኖች ቡድን አማካሪ ደጋፊ ጋሻ ጃግሬና አልፎም አራጭ ነፍሰ ገዳይ የሆኑ ዛሬ ያን ትውልድ ሆነ ይሐባን ሊወነጅሉ ሊፈቀድላቸው አይችልም። የአገርን ጥቅም በማስቀደም ይሐባ ካረዱትና ከጎዱትም ጋር ቅራኔን ወደ ጎን ትቶ በጋራ ትግል ሊሰለፍ የሞከረ ቢሆንም በህዝብና በአገር ላይ ወንጀል በደል የፈጸሙ ሁሉ ለትላንቱ አጸያፊ ድርጊታቸው ይቅርታ ከህዝብ መጠየቅ ቢቀር ተመልሰው ያን ትውልድ ማንቋሸሽና መክሰስ ሊፈቀድላቸው ከቶም አይገባም። ኢትዮጵያ ሀገሬ ሞኝነሽ ተላላ ተብሏልና በሚል ዝምታው ቀርቶ ባንዳው ሲሾምና አርበኛው ሲቸለቸል የቆየው የታሪክ ምጸት ማክተም እንዳለበት መታወቅ አለበት። ክህደትና ወንጀል ያዋጣል የሚል ቅርስ መተላለፍ የለበትምና ትውልድን የፈጀው አረመኔው አገዛዝ ሆኖ ሳለ የታገሉትን ባስፈጁ ለመክሰስ መሞከር ጸያፍ ነው። 1 ሚሊዮን ኢትዮጵያዊ በፋሽስት ኢጣሊያ የተፈጀው አርበኞች ስለታገሉ ሳይሆን ስላስፈጁት ሳይሆን ሙሶሎኒ ፋሽስት አረመኔ ስለነበረ ነው። ህዝብ ለመርቱ ለሀገሩ ሲታገል ባረመን ያገዛዞች መገደሉና መጠቃቱ አይቀሬ ነው። የመስዋዕት አልባ ትግል ፕሮፌሰሮች ከልፈፋ ባሻገር ለዚህ ተአምራዊ መፍትያቸው ግንባር ቀደም ሆነው መስዋዕት አልባ ትግልን ታግለው አላሳዩንም። በተቃራኒው ሰበካቸው ተገዙ፣ ተንበርከቁ፣ ሰልጥኑ፣ ብረታታንሱ፣ ተንበርከቁ፣ እየተገዙ ጠባያት አምሮ መታገል የሚል ቅጥርጥር ነው። ከወያኔ እኩል ቀለዱብን ብንል የተሳሳተ አይሆንም። ያ ትውልድ አኩሪ ታሪክን ትቶ አልፏል። ያኔም ዛሬም የሚታገለው ኢህአፓም የዚህ ቅርስ ነጸብራቅ ሆኖ አሁንም አለ። ያ ትውልድ ካገዛዙ ጋር በጥቅ በንግድ በዶሮ ርቢ በፕላስቲክ ፋብሪካ በሆቴል ንግድ በቤት ኪራይ ወዘተ የተያያዘ አልነበረም። ያ ትውልድና የዚያን ጊዜ ድርጅት መሪዎች ከህዝብ ጎን በሁሉም መስክ የተሰለፉ ነበሩና እይታቸው ህዝባዊ እንጂ ከላይ ወደ ታች አልነበረም። ህዝብ ሲነሳሳ ከገዢዎች እኩል ስጋት አልገባቸውም። ለገዢው ክፍል ቀውጢ ቀን መጣበት ብለው ፈነደቁ እንጂ ነገሮች ከቁጥጥር ውጭ ሊሆኑ ነው ብለው ባዕዳንን ማማከር አልገቡም። ሁኔታው ሲጠጥር ከፎቅ ተወርውረው ተሰው እንጂ መርዝ ጠጥተው ሞቱ እንጂ ካገዛዙ ለመታረቅ አማላጅ አልፈለጉም። በጠላት ላይ ተፉ እንጂ ሰፊው ህዝብ ሊገባበት በማይችልበት ሆቴል ከህዝብ ጠላት ጋር አብረው ውስኪ እየጠጡ ጭውውትን አልመረጡም። ኢህአፓ ወያኔን ከ1967 ዓመተ ምህረት ጀምሮ ታገለ እንጂ አላቀፈውም። ልጄ ወገኔ አላለውም። ወያኔ ኢህአዴግ ብሎ ጭምብል ሲያጠልቅ አጋለጠ እንጂ የትግራይ ምሽት ብሎ በዋሽንግተን ገንዘብ አምጡ ሲል ወያኔ በጠራው ሂዶ ገዳሪፍ ሱዳን የተሰራን ሰፌድ በብዙ መቶ ዶላር እየገዛ ለወያኔ ድጋፉን አልሰጠም። ከወያኔ ጋር በቆጠኝነት አልተጫጨም። ስልጣን አልተካፈለም። ህዝብን በተለይም አማራውን አልዘለፈም። ማን ታገለ? ማን ተሰዋ? ማን አገርን ረስቶ የግል ኑሮውን ኖረ? ማን ለወያኔ ጊዜ ይሰጠው አለ? ወያኔ በኢህአፓ ጓዶች በህዝብ በአዲስ አበባ ተማሪዎች ደም ላይ ተረማምዶ የስልጣን ባለቤት ሲሆን ማን አጨበጨበ? አብሮ ተደራጀ? ማን ጠበበ? ማንም ቢያለ ተቃወመ? ማን በነ ፕሮፌሰር አስራት ላይ ፈረደ? ማን በንጹሃን ደም ከወያኔ ጋር ሆኖ ታጠበ? ማን ስንቱን አገር ወዳ ገደለ አስገደለ? ሂሳብ ይወራረድ ቢባል ሲያንስ ነው። መልስ ያሻዋል። ያለፈው አለፈ ብንል ደግሞ ባለፈው በአገርና በወገን ላይ ወንጀልና በደል የፈጸሙ ዛሬ አይናቸውን በጨዋጥበው ጸንቶ የታገለውን ከሳሽ ሲሆን ወይም ይባስ ብለው የህዝብን የነጻነት ትግል እኛው ጉዶቹ እንብራው ሲሉ ዝም ብሎ ማለፉ የምንችለው ሸክም ሊሆን አይገባም። ከህዝብ መከራ ሁሌም ተጠቃሚ ሆነው የሚያሾፉ ምስጦችን ማጋለጥ ዛሬም ነገም አገራዊ ግዴታ ነው። ምነው አተቆጣችሁ ደመ መራራ ሆናችሁ ለሚሉን ምላሻችን ምነው አንቆጣ አንጤስ? የፈሰሰው እኮ የህዝብ ደም ነው። እየጮች ያለችው ውዲቷና አንዲቷ አገራችን ኢትዮጵያ እኮ ናት የሚል ይሆናል። ደግመን ታሪክ አይካድ። ያጠፉ ይቅርታ ይጠይቁ ስንል ይህ ካልሆነ ዛሬ የያዝነው ትግል ወደፊት ለመሄድ ስለማይችል ብቻ ነው። ትላንትን ረስተን ወደ ነገ መሮጥ ካዋጣ ሁላችንም ወዳለፈው አይናችንን መመለሱን ለአገር ብለን በተውን ነበር። ግን ይህ ትክክል አይደለም። ታሪክ በራዦች የሚደብቁት ወይም የሚያበላሿቸው መሠረታዊ ሐቆች አሏቸው። የኢትዮጵያን ታሪክ የሚክዱት ወያኔዎችና ጠባቦች ግን ጠላና ክፍፍልን እቅዳቸውን ሊያጠልቁ ነው። ትናንትን እርሱና ዛሬ ተቃዋሚ ወይም ነጻ አውጪ በሉን የሚሉ ደግሞ ወንጀላቸውን ደብቀው በአዲስ መልክ ያንኑ መከራ ሊጭኑብን ስለሚያልሙ ነው። የወያኔን አገዛዝ በሁሉም መልኩ የደገፉና ኃላፊ ተባባሪ ሆነው ወንጀል የፈጸሙ ለፈሰሰው ደም ሁሉ ተጠያቂነት ያለባቸው የወያኔ ቀንደኛ ሹመኞች፣ የአርባ ጉጉ በደኖ ነፍሰ ገዳዮች፣ ስንቱን ንጹሕ ዜጋ ደብዛውን ያጠፉና ጦርነት ሊሰሩብን የፎከሩብን ጠባቦች ለነ ፕሮፌሰር አስራት፣ አሰፋ ማሩ፣ ለጋይን ተስፋዬ ታደሰና ስንቶቹ ሕይወት መጥፋት ተጠያቂዎች፣ ለአንዋር መስጊድ፣ አደባባይ ኢየሱስ፣ ምስራቅ ወለጋ ሰለባዎች ሁሉ መጠየቅ ያለባቸው ወንጀላቸውን አምነው ህዝብን ይቅርታ ሳይጠይቁ ከህዝብ ጋራ መደባለቃቸው በማንኛውም ሃይማኖት ይሁን መቀበል አይቻልም። ክርስቲያን ነኝ ባይገለሰብ ደግሞ እኛ በመናቀው ለወንጀሉ ለጥፋቱ ንስሐ ይገባል። ቁንጫ ቅማልና ቱሃን በፈላበት ገዳም ይዘጋል ይራባል ሰውነቱ ሊቀጣል እንጂ የተቃዋሚ መሪ በሉኝ ብሎ ከአዲስ አበባ አሜሪካ ሄዶ ሲቀናጣ ወይ ሰባኪ ቄሶኛለ ብሎ የአሜሪካ ቱሪስት ሲሆን አላየንም ነበር ማየትም አንፈልግም። ዋልድባና ዝቋላ በላስ ቬጋስ ተተክተዋል ካልተባለ በቀር ለወንጀለኛ መደበቂያ የሚሆኑ የሃይማኖት ተቋሞችና የፖለቲካ ድርጅቶችም የሚከበሩ ሊሆኑ አይችሉም። ትግላችን አግባብ ያለው አቅጣጫን ይዞ እንዲጓዝ ከተፈለገ በፈሪዎች ሊመራ አይችልም። ፈሪ አይኑር የሚል መፈክር ማጮሁ ስህተት ቢሆንም ቡካን የታጋይ ድርጅት መሪ ሊሆን አይችልም አይገባውም። ፈሪ ተለይ ነጋሪት መደለቅ አለበት። ትግላችን ድል እንዲቀዳጅ የሚችለው በወንጀለኞችና ያለውን ስርዓት በአዲስ መልክ ሊቀጥሉ በሚመኙ ሲመራም አይደለም። ነፍሰ ገዳዮችና ወንጀለኞች ንስሐ ሳይገቡ በሽፍንፍን ዛሬ የትግል አባወራ ሊሆኑ ከተነሱ ያለፈው ብሶ ይቀጥላል እንጂ ለውጥ አይመጣም። ወንጀለኛ ወገድ ተለይ ጥሩምባ ይነፋ። ታሪክ አይበረስንል በራጆች በግርግር የበላይነትን ይዘው መከራችን ቀጣይ እንዳይሆን በሚል ነው። ያ የታገለውና አኩሪ ታሪክ ጽፎ ባለፈው ትውልድ ላይ ጭፍን ዘመቻ የከፈቱት ሁሉ ለአገር የሚበጅ ስምሪት አልተያያዙም። የቆሸሸ ታሪካቸውን በንስሐ እንዲያጸዱ መጠየቅ አለባቸው። ይህን ማለት ቂም አይደለም። የገለማውን አገዛዝ ስንታገልና ለመታገል ራሳችንም መጽዳት ስላለብን ነው። አለበለዚያ የጠገበውን ቀበሮ በተራበ ጅብ ለመተካት መጣሩ የሚጠቅመን አይሆንም። በአቋማቸው ጸንተው ለአገርና ለወገን ብለው ሕይወታቸውን የሰጡትን የምናከብረው ከሃዲዎችን በማግለልና በማራቅ ብቻ ነው። ወያኔን እምቢኝ ብለው ሕይወታቸውን የሰጡትን ፕሮፌሰር አስራትን የምናከብር ከሆነ ደግሞ ከደርግም ከወያኔ ያደሩትን ሌላ ፕሮፌሰር ማክበር አንችልም። ለአገር ብሎ ከፍተኛ መስዋዕትነትን የከፈለ ትውልድንና የሀፓንም እያወገዝን ትላንት ከወያኔ ጋር ሆነው አገራችንን ያጠፉትን መሪ ብለን ልናቅፍ ከተነሳን አሳዛኝ ዜጎች መባላችንና መሆናችንም የሚቀር አይደለም። ታሪካችንን ከበራጆች ነቅተን መጠበቅ ያለብን የነገ ድላችን ዋስትናና መሰረት ስለሆነ ነው። ታሪኩን የረሳ ስህተቱን ይደግማል። መስዋዕት የሆነ ዜጋን የዘነጋ አገርሻጭ ባንዳውን ያወድሳል። ለዚህም ነው ከረረ መረረ ዝም በሉ ያለፈው ይረሳ ስልጡን ፖለቲካ አዲስ ቅኝት ወዘተ የሚሉትን ሁሉ አንደበታችንን ሳይዘጉን ታሪክ አይበረዝ ጀግናም አይረሳ ባንዳም አርበኛ አይባል ወንጀለኛም ንስሐ ሳይገባ ከህዝብ ጎራ አይደባለቅ ባንዳና አንጃ ይገለል የታገለውና የተሰዋውም ትውልድ ታሪክ አይካድ የምንለው። ለዚህም ነው ለሁሉም ታሪክ ላይ ቀላጆች ሌባጣት ቀስረው ባሰት የከሰሱ ለሐቅ የቆሙትን በውሸት ያጠቁ ሌሊቱ ሲነጋ ሁሉም ተጋለጡ በባዕድ መዲና አልቻሉም ሊጠፉ የሐሳዌ መሲህ ታሪክ ሁሌም ክፉ የምንላቸው።
እንባ ቋፉ ይድረቅ ከህይወት ሰማይ ስር የግፍ ዘመን ጠብቶ ቡቃያን የሚያደርቀ በንቡጥ ወተዳይቶ ደመና ያስቀረ ሰዓት ድኝ ይወርዳል ይዘምባል ይወርዳል ደግሞ ከወዲህ ጫፍ ላይነቅልላ አቀል ንዳድ መከራን ቁጣና አላህችን ልባችን ይተክናል ደማችን እንዳባይ እንባችን እንዳዋሽ ይወርዳል ይዘምባል ይዘምባል ይወርዳል የመከራን ባህር በአለት ደልድሎ ማዕበል በሚጋፉ ሁለት አንዶች ከፍሎ ስንት ወጀብ ገስጾ አቅኞችን ሰብሮ ደጋግሞ ያሻገረን በዳመና ግርዶሽ በደል ብርሃን ፋና ከባርነት አዘቅት ከተዋራጅነት ጉድ ከጥፋት ከልሎ የኢትዮጵያ አምላክ እኛን የባረከ እኛን ያስቀጠለ እርግጥ ከመንበሩ ዝፋኑ ላይ አለ ግን ጆሮኖፍ ጎናል ወይ ግራ ገብቶታል ጸሎት ልመናችን ተዛብቷ እንደነቱ ቢቀጥን ቢሰለስል ከነገድ ከጎሳ ከጎጥ ቢወርድበት ትርጉሙን አጥቶታል እናም ቀኔ አመቸው ያደራፋሽ ደርሶ ነቅርሳ ወያኔ ጉግማን ጉግ ዘረኛ ከጫንቃችን ነክሶ የሰውነትን ክብር ክት እየነደለ እንባችን ይፈሳል ደማችን ይፈልቃል ባገኘው ማዕዘን ሰዋችን ይሸሻል ትውልዱ ይፈልሳል የትብት ዘሩን ምድር ኋላው ያስቀረ ኩራቱን ሸክፎ ወንዝ ያሳበረ ንግር እንዳለበት ወሰን እየጣሰ ሀገር እየጣለ ዋልጌ ከለማበት መፈጠር ክፉታ በጥቂቶች ድረት እብሪት ልብ ሲያሳብጥ ጥጋብ ልኩን ሲያጣ ነጻነት ዘበት ነው ዜግነት ለበጣ እናም ግፍ ይወርዳል ከጦቢያ ሰማይ ስር የመከራ ዝናብ የችግር በረዶ የረሃብ ቸነፈር ከነጌቶችማ ከጦር አለቆቹ ከወያኔዎቹ ከሰላዎቻቸው ወይ ከካድሬዎቹ ከልፍኝ ሳሮናቸው ከሚማግጡበት ከሚዋሰቡበት ተራውን ህዝብ ዝግዝግ ከዛገ ጣሪያው ስር ከሚያስተውሉበት ሰማይ ተቀሳቸው ማር ወተት ይፈልቃል በስናነው ግሳቱ ሰማያዊ ውስኪ የተኪላ ፓትሮን ብረንዶና ጮማ የሚጠቀጥቁቱ ከምንድዋን ጎጆ ላስቲክ ጣሪያዎች ስር ለተኮለኮለው ለተፈለፈለው የሰው ማቲ ፍጡር ያውም በቀን አንዴ ከሂልተን ትራፊ ካላሙዲን ቡሌ ችርቻሮ ጉርሻ ከሳንሻይን ኡፋ የትራንስፎርሜሽን የአምስት ዓመት ቡፋ ደብልቆ ለመዋጥ የዘረኛን ዲስኩር ካወራረረበት ሻይ የጨምራት ስኳር ከቅንጦት ከድሎት ተቆጥራት አልፋለች በዓለም ባንክ መዝገብ ላይ በድዊ ስታስቲክስ ብርገት ጻፋለች እናም ግፍ ይወርዳል ከአባት እናት ምድር መቆሚያ ሳይኖረው ከጦቢያ ሰማይ ስር ባላገር ተነቃይ በዘረኞቹ ወማይ ከተሜው ተፈንቃይ ከከርሳቸው ወዲያ አምላክ ለሌላቸው ጭራቀ ሽፍቶች ሲሳይ ከአባቶቹ ሁዳድ ካለማው ባድማ ቤት ትዳሩ ፈርሶ የትብቱ ማረፊያ ያደገበት ቀይ ክብሩ ተደርምሶ የአገር ስደተኛ በአገር ተንከራታች በየደጁ ለማኝ ልጆች አክልትሎ በየቀየው ማሳኝ በረሃው ሲበላው ባህሩ ሲያደፍቀው የጨከነ ሲያርደው ኩላሊት ሲነጥቀው በዓል ብሎ ወጥቶ ወይ መጸየስ ያጭደው ባላሰበው ሰዓት የአብታም ትራፊ ወይ ናዳ ሲደፍነው የኩራት መለየው ከቶ እንዳልነበረ እንደ ካሮት እርገት ቁልቁል እያደረ እየቆሰመነ ደግሞ እያሳፈረ ኢትዮጵያዊነት እንዲህ ሆኖ ቀረ እናም ግፍ በአገር ይዘንባል ሃይባይ በሌለበት ቀን እየቆጠረ አዋጅ ታውጆለት ጊዜ ያጠቆረ ያዘቀዘቀውን ባንዲራ አዘቅዝቆ ድረት ያስመጣ ሀገሪቱ ቢት ሲያለብስ ወር ያዘከረ ባላችን ሆነና ሐዘንን ለማቅለል መከራን ከስሩ ከመንጩ ለማምከን ባንድ እንደመነሳት ባንድ እንደመጨከን ካደባባይ ቆሙ የነገው ትረኛ ለዛሬው ሰለባ አምባውን ያወርዳል ሙሾውን ያወርዳል ጺም ጸጉሩን ይነጫል የገዳይ ትራፊ ከገዳዮቹ ፊት ራሱን ያዋረዳል ስማኝ ያገሬ ሰው ለብልህ አይነግሩም የወንዜ ሰው ስማ ጨረር እስኪ ሰብረው ከብርሃን ማማ በራሱ እንዳይገፍፍ ድቅድቅ የጨለማ ጫንቃህ ለተጫነው ቋጥኝ የመከራ የምድር ሲኦል ፍዳ ለውርደት አዘቅጥ ለስቃይ ጋራ የለህም ግልግል ካዙሪት ማምለጫ ከችጋር አበሳ አሻፈረኝ ብለህ ፈርጣማ ክንድህን ባንድ እስክታነሳ የሕይወት ክንደዌ ከወያኔ ምንጩ ሰንኮፉን ለመንቀል ባንድነት ነው ማደም ባንድነት መታገል ይህን ዳፍንት ጊዜ ጸሊም ዘመን አልፈን በኩልነት ሚዛን ካንድ እስክንሰፈር የኩነኔ ባህር ላካቴው እስኪደርቅ ልባችን ይጨክን ቁጣን ማለዘቢያው እምባቋቱ ይድረቅ
ፕሮግራማችን በዚህ ተናገቃል ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን ደናምሹ